Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች።
እንደምናመሻችሁ። በዛሬው የጋቢና ጉዞ የኢትዮጵያን የድርቅ ተጎጂዎች ቁጥር ማሻቀቡን መገለጹን ይዘናል።
በዛሬው ዕለት ወደ የመን ለመሻገር ሲሞክሩ የነበሩ 180 ኢትዮጵያውያን ሆን ተብለው ተገፍትረው ወደ ባህር መጣላቸውንና ከነዚህም ውስጥ 19 ሰው መሞቱ መረጋገጡን የዓለም አቀፍ የፍልሰት ጉዳዮች ድርጅት IOM አስታወቀ።
And the tragedy today, it was all Ethiopians.
በዛሬው ዕለት የደረሰው አሳዛኝ ሁኔታ ሙሉ በሙሉ ያለቁት ኢትዮጵያውያን ናቸው።
በአትላንቲናው ዕለት በተመሳሳይ ሁኔታ ከ50 በላይ ሰዎች መሞታቸውን ድርጅቱ ገልጿል። ዝርዝር ዘገባ አለን።
በሌላኛው ዘገባ በእስር ከሚገኙ ኦሮሞ ፌዴራሊስት ኮንግረስ አመራር አባላት መካከል አቶ በቀለ ገርባ ጉዳያቸውን በዋስ ተፈተው እንዲከታተሉ ያቀረቡትን ጥያቄ ፍርድ ቤት ውድቅ አድርጓል።
ምንድነው ያለው ፍርድ ቤቱ? አንደኛ ከውጭ ሀገር ድርጅቶችና ሰዎች ጋር ግንኙነት አላቸው የሚለውን ነው። ሁለተኛ ደግሞ ከዚህ ከወጡ በተመሳሳይ ድርጊት ላይ ይሳተፋሉ ብሎ አቃቤ ሕግ ያነሳውንም ሁለቱን ጥያቄዎች ፍርድ ቤቱ አምኗል የሚል ነው።
የጠበቃ ቡድኑን አነጋግረናል። በስተመጨረሻ የጋቢና እንግዳችን ድንቁ የቀድሞ የኢትዮጵያ አሁን የኤርትራ የእግር ኳስ ተጫዋች ነጋሽ ተክሊስ ነው።
የጥቃት ምት ሊመጣ ነው።
ቦታው ሙሉ ነው። ሳስቀምጠው ኳሱ ወረደና ሁለተኛ ሳስቀምጠው ሁለተኛ ወረደና ሶስተኛ ሳስቀምጠው ማለት በልብ ማርዳባኪ
አልሳታትም አገባት። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። የኬንያው ምርጫ የድምጽ አሰጣጥ ስነ ስርዓት ከአንድ ሳምንት አስቀድሞ ሰርጎ ገብ ጥቃት ቢያጋጥመውም በውጤቱ ላይ ግን ምንም የተለወጠ ነገር እንደሌለ የምርጫ ኮሚሽኑ ሊቀመንበር አስታወቁ። ጥቃቱ ውጤቱን ለማስቀየር ሞክሯል ሲሉ ዛሬ ሐሙስ ናይሮቢ ውስጥ በተጠራ ጉባኤ ለጋዜጠኞች የገለጹት ሊቀመንበሩ ወፉላ ቻኩቦቲ ምንም ዝርዝር ሳይሰጡ አለመሳካቱን ብቻ ነው የገለጹት። ይህ በእንዲህ እንዳለ ኬንያውያን ለአያሌ ሰዎች ህይወት መጥፋት ምክንያት የሆነው ምርጫ ተጭበርብሯል በሚለው ቅሬታ መካከል ዛሬም አጠቃላይ ውጤቱን እየተጠባበቁ መሆኑን ታውቋል። ኮሚሽኑ ግን ከትላንት ረቡዕ ጀምሮ ፕሬዝዳንት ኡሁሩ ኬንያታ ምርጫውን 54% ለ44.8% በሆነ ውጤት እየመሩ መሆናቸው ነው እየተገለጸ ያለው። ተቃዋሚው ራይላ ኦጋዲንጋ ግን የምርጫ ውጤቱ የተጭበረበረ መሆኑን በመግለጽ ኮሚሽኑ ላይ ያሰሙትን ክስ እንደቀጠሉ ናቸው።
እየጨመረና እየተባባሰ በመጣው በሰሜን ኮሪያ የኒውክሌር ጦር መሳሪያ ስጋትና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ደግሞ ወታደራዊ አጸፋ ለመስጠት ባሰሙት የዛቻ ማስጠንቀቂያ ላይ የደቡብ ኮሪያው ፕሬዚዳንት ሙን ጃይን ጥንቃቄ የተሞላበት አስተያየት መስጠታቸው ተሰማ። የሰሜን ኮሪያው ህዝባዊ ጦር ኃይል ዛሬ ሐሙስ ባወጣው መግለጫ በፓሲፊክ ውቅያኖስ አቅራቢያ ባለችው ጓም ግዛት ላይ ሚሳይል ጥቃት የማካሄድ እቅድ መኖሩን አመልክቷል።
አትላንቲክ ውቅያኖስ ላይ የጀመረውና ፍራንክሊን ተብሎ የተሰየመው ዝናብ የቀላቀለ ከባድ አውሎ ነፋስ ምስራቃዊ ሜክሲኮ ሲደርስ ወደ ቆላማ ጎርፍነት መቀየሩ ታወቀ። ሃሪኬን ፍራንክሊን ዛሬ ሐሙስ ነው ምስራቃዊ ሜክሲኮ ወደብ ሲደርስ ወደ ቁጥር 1 አውሎ ነፋስነት የተቀየረውና ወደ ኃይለኛ ሞቃታማ ጎርፍነት የተለወጠው። ከዩናይትድ ስቴትስ ብሔራዊ የከባድ አውሎ ነፋስ መቆጣጠሪያ ማዕከል እንደተገለጸው ፍራንክሊን በሰዓት 110 ኪሎ ሜትር ፍጥነት ካለው ነፋስ እኩል ነው። በአሁኑ ወቅት የሜክሲኮ ባለስልጣናት በዚሁ አውሎ ነፋስ ምክንያት ያወጧቸው ማስጠንቀቂያዎች በሙሉ ማንሳታቸው ታውቋል።
በስተመጨረሻም የቱርክ ባለስልጣናት በዛሬው ዕለት ከ35 ጋዜጠኞችና የመገናኛ ብዙሃን ባለሙያዎች የእስራት ማዘዣ ወይም ዋራንት ይፋ አደረጉ። ጋዜጠኞቹ ያለፈውን ዓመት የመፈንቅለ መንግስት ሙከራ ካቀነባበሩ ኃይሎች ጋር አብረዋል ወይም አሲረዋል ተብለው የተጠረጠሩ ናቸው። ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያ ተከስቶ በቆየው ድርቅ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ7.8 ሚሊዮን ወደ 8.5 ሚሊዮን ከፍ ብሏል። የተከሰተው የሰብአዊ ድጋፍ ሰነድ የተከለሰው የሰብአዊ ድጋፍ ሰነድ እንዳመለከተው የበልግ ዝናብ በተጠበቀው ደረጃ አልዘነበም። በሶማሌ ክልል የቀጠለው የእንስሳት ሞት ሁኔታውንም አባብሷል ይላል እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል።
አዲሱ የሰብአዊ ድጋፍ ሰነድ HRD ባለፈው ጥር ይፋ የተደረገውን የከለሰና ማሻሻያ ያደረገ ነው። በዚህም መሰረት ጥር ላይ 5.6 የነበረው በኋላም ወደ 7.8 ያደገው ያስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር አሁን 8.5 ሚሊዮን መድረሱ ተጠቁሟል። 3.6 ሚሊዮን የሚሆኑ ነፍሰ ጡርና የሚያጠቡ እናቶች እንደዚሁም እድሜያቸው ከ5 ዓመት በታች የሆነ ህፃናትም ለተመጣጣኝ ምግብ እጥረት እንደተጋለጡ ተጠቅሷል። ለተረጂዎቹ ቁጥር መጨመር ምክንያት የተባሉ ነጥቦችም በሰነዱ ተዘርዝረዋል። በዚህም መሰረት በኦሮሚያና በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚገኙ በልጋ ቃይ ወረዳዎች በዚያ ወቅት የጣለው ዝናብ አነስተኛ እንደነበር ተመልክቷል። በዚህ የተነሳ ደግሞ ሰነዱ እንደሚያሳየው በዚያ የሚገኙ አባወራዎች የምግብ ዋስትናቸው ማረጋገጥ አልቻሉም። አርብቶ አደሮች በሚወዙበት የሶማሌ ክልልም የእንስሳት ሞት መቀጠሉን፣ የቀሩትም በጥሩ ሁኔታ ላይ እንደማይገኙ ሰነዱ ጠቁሟል። የውሃ እጥረት ለዜጎች መፈናቀል ምክንያት እየሆነ መምጣቱ፣ እየቀጠለ ላለው የአጣዳፊ ትውከትና ተቅማጥ በሽታ ስርጭትም አስተዋጽኦ ማድረጉ በሰነዱ ተጠቁሟል። እንደ ሰነዱ የ8.5 ሚሊዮን ዜጎችን ፍላጎት ለማሟላት ከአሁን ጀምሮ እንደ አውሮፓውያን አቆጣጠር እስከ ታህሳስ 2017 የሚያስፈልገው 838 ሚሊዮን ዶላር ነው። ከ2016 የተሻገረ 183 ሚሊዮን ዶላር መኖሩ፣ 283 ሚሊዮን ዶላር ደግሞ ከመንግስትና ከለጋሾች መገኘቱንም ያስረዳል። እናም የሚቀረው ገንዘብ 371 ሚሊዮን ዶላር መሆኑን ነው ሰነዱ የሚጠቁመው። የተከለሰው የሰብአዊ ድጋፍ ሰነድ HRD ይፋ የተደረገው ዩናይትድ ስቴትስ ለኢትዮጵያ ድርቅ ምላሽ የሚሆን የ137 ሚሊዮን ዶላር እርዳታ ይፋ ባደረገች ማግስት ነው። እስከ ታህሳስ 2017 ድረስ ያስፈልጋል ከተባለው 371 ሚሊዮን ዶላር አንጻር ይህ ድጋፍ እንዴት እንደሚሰላ ግልጽ አይደለም። የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳን እንደዚሁም በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ UN OCHA ኃላፊዎችን ለማግኘት ያደረኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በዛሬው ዕለት ወደ የመን ለመሻገር ሲሞክሩ የነበሩ 180 ኢትዮጵያውያን ሆን ተብለው ተገፍተው ወደ ባህር መጣላቸውንና ከዚህ ውስጥ እስካሁን 19 ሰዎች ሳይሞቱ እንዳልቀሩ የዓለም አቀፍ የፍልሰት ጉዳዮች ድርጅት IOM አስታወቀ። በትላንትናው ዕለትም ኢትዮጵያውያንና ሶማሊያውያን ተመሳሳይ ነገር እንደተፈጸመባቸውና ከነዚህ ውስጥም ከ50 በላይ እንደሞቱ ድርጅቱ ጨምሮ አስታውቋል። በሁለቱ አደጋዎች እስካሁን 69 ሰው ህይወት ማለፉና አብዛኛዎቹ ኢትዮጵያውያን መሆናቸውን ድርጅቱ ጨምሮ አስታውቋል። ጽዮን ግርማ ዝርዝር አላት።
በየመን የሚገኘው ዓለም አቀፍ ፍልሰት ጉዳዮች ድርጅት ለአሜሪካ ድምጽ እንዳስታወቀው ይህ እጅግ አሳዛኝ በሆነው የሚበዙት ኢትዮጵያውያን የሆኑበት ስደተኞች ከጀልባ ላይ ወደ ባህር ተገፍተው የመጣል አደጋ የደረሰው በ24 ሰዓት ውስጥ ነው። ማምሻውን ሁኔታውን ከየመን ያስረዱን የድርጅቱ የአደን የአጣዳፊ ጊዜ ድጋፍ ሰጪ ኃላፊ ሊና ኩሃስ በዛሬው ዕለት ብቻ 180 ስደተኞች የመንን ለመሻገር ሲሞክሩ ህገወጥ አሸጋጋሪዎች ባህር ውስጥ ገፍትረው እንደከተቷቸው ነው። ጄኔቫ የሚገኘው የድርጅቱ የመረጃ ቃል አቀባይ ኃላፊዋ ኦሊቪያ ሂደን በበኩላቸው እስካሁን መረጃ እያጠናቀሩ መሆኑን ገልጸው በዛሬው ዕለት አደጋው የደረሰው 160 ኢትዮጵያውያን ላይ እንደሆነ ተናግረዋል።
And the tragedy today, it was all Ethiopians.
በዛሬው ዕለት የደረሰው አሳዛኝ ሁኔታ ሙሉ በሙሉ ያለቁት ኢትዮጵያውያን ናቸው።
በአደጋው የተጎዱትም ኢትዮጵያውያን መሆናቸውን የገለጹት እኚህ ኃላፊ በዚህ አደጋ የሟቾችን ቁጥር ለማጣራት ከፍተኛ ጥረት እየተደረገ መሆኑን ነው የተናገሩት። ኃላፊው እስካሁን የተረጋገጠው አስክሬኖች የተገኘው ነው ብለዋል።
Today was a similar situation where staff who regularly patrol these beaches try and help.
በዛሬው ዕለት የደረሰው ሁኔታ ከትናንቱ ተመሳሳይነት ያለው ሲሆን ረዳት የሌላቸውን ፍልሰተኞች ለመርዳት በባህር ዳርቻ የሚሰሩ ባልደረቦቻችን 6 አስከሬኖችን የባህር አሸዋ ላይ ወድቀው አግኝተዋል። በህይወት የተረፉትንም አግኝተው አነጋግረዋል። አስቀድሞ 50 ሰዎች የደረሱበት አይታወቅም ብለዋቸው ነበር። አሁን የተረጋገጠው የደረሱበት የማይታወቀው ሰዎች ቁጥር 13 ነው።
አያይዘውም በትላንትናው ዕለትም በተመሳሳይ 120 ሰዎች በህገ ወጥ አሸጋጋሪዎች ተገፍተው ወደ ባህር መጣላቸውን ሲሆን ከዚህም ውስጥ 90 ኢትዮጵያውያን ሲሆኑ 50ዎቹ ደግሞ ሶማሊያውያን መሆናቸውን ተናግረዋል።
Of the people yesterday up to 50 died our staff
በትናንትናው ዕለት ከሞቱት 50 ሰዎች መካከል ባልደረቦቻችን ወደ 30 የሚጠጉ አስከሬኖችን አግኝተዋል። ከ50ዎቹ የተቀሩት ግን የደረሱበት የማይታወቅ ናቸው።
የማን የሚገኙት አስተባባሪው አበበኩላቸው በሁለቱም ቀናት ወደ ባህር የተገፈተሩት ሰዎች ቁጥር እስካሁን ተጣርቶ እንዳላወቀ ገልጸው እሳቸው ያገኙአቸውን እርዳታ መስጠታቸውን ገልጸውልናል።
Hello Jibjiga, hello Goday, hello Gabri Dahar, hello Dagahbur, hello Diridabe, hello Shimi. Gabina VOA, Gabina, Gabina, Gabina. What the case is son? Gabina VOA, Gabina, Gabina, Gabina.
ዝግጅታችን ይቀጥላል። አስተያየቶቻችሁን ፌስቡክ አት ቪያ ማሪክ ላይ ሁልጊዜ የምንቀበል ስለሆነ ከላይ በሰማችኋቸው ዘገባዎች ላይ ያሏችሁን አስተያየቶች ፌስቡክ አት ቪያ ማሪክ ላይ አድርሱን። ወደ ተከታዩ ዘገባ እናልፋለን። የፌደራሉ ከፍተኛ ፍርድ ቤት የልደታ ምድብ አራተኛ ወንጀል ችሎት አቶ በቀለ ገርባ ያቀረቡትን የዋስ መብት ጥያቄ ዛሬ ውድቅ አድርጓል። አቶ በቀለ ገርባ ውሳኔው ምንም እንዳላስደነቃቸውና ይጠብቁት የነበረ መሆኑን ለፍርድ ቤቱ ገልጸዋል። ጠበቆቻቸው ግን ይግባኝ እንደሚሉ አስተውቀዋል። መለስካቸው አማሃ ዝርዝሩን ይዟል።
ለሳምንታት ሲንከባለል የቆየው አቶ በቀለ የዋስ መብታቸው እንዲከበርላቸው ያቀረቡት ጥያቄ ፍርድ ቤቱ ውድቅ እንዳደረገው በዛሬው ችሎት አስታወቀ። ፍርድ ቤቱ የሁለቱም ወገኖች ክርክር እንደመዘነ በሚያሳይ መልኩ ትችቱን ለችሎቱ አሰምቷል። በዚህም መሰረት የአቶ በቀለ ገርባ ጠበቆች ደንበኛቸው የዋስ መብታቸውን ተጠቅመው ጉዳያቸውን በውጭ ሆነው እንዲከታተሉ ጥያቄያቸውን ሲያቀርቡ የጥያቄያቸው የሕግ መሰረቶች ናቸው ብለው ያሰፈሯቸውን የክርክር ነጥቦች ፍርድ ቤቱ ወደ ኋላ ተመልሶ አስተውሷል። በተቃራኒውም አቃቤ ሕግ የተከሳሽ ጠበቆች ያቀረቡትን የዋስ መብት ጥያቄ በምን የሕግ መሰረት እንደሚቃወም የደረደራቸውን የክርክር ነጥቦች ፍርድ ቤቱ አውስቷል። የመጨረሻውን የፍርድ ቤቱን ውሳኔ ከአቶ በቀለ ገርባ ጠበቆች አንዱ አቶ አብዱል ጀባር ሁሴን እንዲህ ያስታውሱታል።
መጨረሻ ላይ ፍርድ ቤቱ የዋስትና ጥያቄ አቶ በቀለን ዋስትና ጥያቄ የነፈገው አቃቤ ሕግ ሁለተኛና ሶስተኛ ነጥቦችን መሰረት በማድረግ ነው። ይህንንም ምንድነው ያለው ፍርድ ቤቱ? አንደኛ ከውጭ አገር ድርጅቶችና ሰዎች ጋር ግንኙነት አላቸው የሚለውን ነው። ሁለተኛ ደግሞ ከዚህ ከወጡ በተመሳሳይ ድርጊት ላይ ይሳተፋሉ ብሎ አቃቤ ሕግ ያነሳውንም ሁለቱም ጥያቄዎች ፍርድ ቤቱ አምኗል የሚል ነው።
አቶ አብዱል ጀባር ሁሴን እንደ ሕግ ባለሙያ የተሰጠውን ውሳኔ እንዴት እንደሚመለከቱትም ሐሳባቸውን ለአድማጮች እንዲገልጹ ጋብዣቸው ነበረ።
አንደኛ ነገር ይሄ ከውጪ ያሉ ድርጅቶች እና ግለሰቦች ጋር የተባለው በብይኑ ጊዜ ፍርድ ቤቱ ይሄን አሳምሮ ከሽብር ወንጀል ስር እሳቸውን ሲያወጣቸው አንቀጹን ሲቀይር ራሱ በደንብ ብሎታል። አቶ በቀለ ከዚህ ኦነግ አባል የሆነ ወይ አመራር የሆነ ግለሰብ ጋር ተገናኝተዋል ተብሎ በማስረጃ የተረጋገጠ ሀገር ባለመኖሩ እሱ ብቻ አይደለም ሄዶ አሜሪካን ሀገር ንግግር ያደረጉት ኦሳ የሚባል ድርጅት የኦነግ ድርጅት ስለመሆኑ በማስረጃ ስላልተረጋገጠ ሽብር ወንጀል ውስጥ አንቀጽ ሊገባ ስለማይችል ወደ መደበኛው የወንጀል ህግ አንቀጽ የቀየረውን በዚህ ምክንያት ነው። ይሄንን ጉዳይ ነው እንግዲህ መልሰው ዛሬ ለዋስትናን ፍርድ ቤት ይተከበበት
አክለውም አቃቤ ህግ በሁለተኛ ደረጃ አቶ በቀለ በዋስ እንዳይለቀቁ የተቃወመበት ምክንያት የፍርድ ቤቱ ውሳኔ መነሻ እንደሆነ ይገልጻሉ። አቃቤ ህግ እንዳቀረበው ክርክር ከሆነ አቶ በቀለ በዋስ እንዲፈቱ ቢደረግ ካላቸው ግንኙነት አኳያ ወደ ውጭ ሊሄዱ ስለሚችሉ ተመልሰው ፍርድ ቤት አይቀርቡም የሚል እምነት ነበረ። አቶ አብዱል ጀባር እንደሚሉት ግን የአቶ በቀለ ባህሪ እና የቀደሙ ድርጊቶቻቸው ይህንን አያመለክቱም። አቶ በቀለ ከዚህ በፊትም ታስረው የተፈቱ መሆናቸው ወደ ውጭ ሀገርም ሄደው ተመልሰው የመጡ መሆናቸው ሲታይ በእርሳቸው ላይ ይህን ግምት ለመስጠት የሚቻል አልነበረም ይላሉ። አቶ በቀለ ይህ ውሳኔ እንደተሰጣቸው የተሰማቸውን ለፍርድ ቤቱ አስታውቀዋል። በእሳቸው አነጋገር ገና ይህ ጉዳይ በፌዴራል ፍርድ ቤት እንዲታይ ተብሎ ስንቀርብ በመቃወሚያችን ላይ ያስገነዘብነው ቁም ነገር ነበረ። ይኸውም ተፈጸመ የተባለው ወንጀል የተከሰተው በኦሮሚያ ክልል ነው። ሕገ መንግሥቱ መሠረት አድርገንም ይህን ጉዳይ የኦሮሚያ ክልል በውክልና ሊያው የሚችል ጉዳይ ነው። ይህን ብለን የተከራከርነው ይህ ፍርድ ቤት ፍትሐዊ የሆነ ውሳኔ ይሰጠናል ብለን ስለማናምን ነበረ። ይህ ፍርድ ቤት ያን ጊዜም ይህንን ክርክር አልተቀበለውም። ስለዚህ የዛሬ ውሳኔ ስጠብቀው የቆየው ስለነበረ ምንም አላስደነቀኝም። ወደ ፍርድ ቤት የምንመላለሰው ለዓለም ሕብረተሰብ የፍርዱን ሂደት ለማሳወቅ ብለን ነው እንጂ ፍትህን ከእናንተ እናገኛለን ብለን አልነበረም ብለዋል። የአቶ በቀለ ገርባ ጠበቆች ጉዳዩን በይግባኝ ወደ ፌዴራል ጠቅላይ ፍርድ ቤት ይዘውት ለመሄድ እንደተስማሙም አቶ አብዱል ጀባር ሁሴን ተናግረዋል። በሌላ በኩል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ፖሊስ በከባድ የሙስና ወንጀል ተጠርጥረው በተያዙት 43 ሰዎች ላይ የጠየቀውን የ14 ቀን ተጨማሪ የምርመራ ጊዜ ፈቅዶለታል። የተጠርጣሪ ጠበቆች የተለያዩ ምክንያቶችን በማቅረብ ፍርድ ቤቱ ሌላ የ14 ቀን ተጨማሪ የምርመራ ጊዜ ለፖሊስ እንዳይፈቅድለት ተከራክረው ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Yeah, good day.
የምትከታተሉት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ማሳሰብ ያለን
የአሜሪካ ድምጽ ሬዲዮ ለእናንተ በጥንቃቄ ተመርጠው የተዘጋጁ ዘገባዎች ከጋቢና ቪኦኤ ከሰኞ እስከ አርብ ከምሽቱ 2 ሰዓት ጀምሮ ለ30 ደቂቃ ወቅታዊ ዜናዎችን፣ አዝናኝ ዘገባዎችን፣ አዳዲስ ኢትዮጵያዊ ሙዚቃዎችንና ወጣቶችን የተመለከቱ ልዩ ልዩ ዘገባዎችን ይዞ ይጠብቃችኋል። በቀጥታ በናይል ሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርዝ ታገኙናላችሁ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ቀጥታ ስርጭትም ጭምር @VOA አማሃሪክ ላይ እንገኛለን። ዝግጅቶቻችን በድጋሚ ለማድመጥ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል እንዲሁም ከ1 ሰዓት እስከ 1 ሰዓት ተኩል ታገኙናላችሁ። ጋቢና VOA የአዲሱ ትውልድ ድምጽ። ኑ እንወያይ፣ እንመካከር፣ እንማማር አብረን ካድማስ እንሻገር።
የምትከታተሉት ጋቢና VOA ነው። ወደ መጨረሻው ዘገባችን የስቱዲዮ እንግዳችን እናልፋለን። የ15ኛው የምስራቅና የመካከለኛው ብሔራዊ የእግር ኳስ ዋንጫ ሴካፋ ትዝላችኋል? የማይላችሁ ካላችሁ ደግሞ በሬዲዮ በቴሌቪዥን ሰምታችሁታል። መቼም የሚረሳ አይደለም። እንደሚታወሰው ይህ ጨዋታ በ1979 ዓመተ ምህረት በኢትዮጵያ አስተናጋጅነት በአዲስ አበባ ስታዲየም ነበር የተካሄደው። በዚህ ሴካፋ የእግር ኳስ ጨዋታ ታዲያ የመጨረሻው ዙር ኢትዮጵያና በዚምባብዌ መካከል ነበር የተካሄደው። የመጨረሻዎቹ ደቂቃዎች የዋንጫ ጨዋታ ከበርካታ ኢትዮጵያውያን የኳስ አፍቃሪ ልብ ውስጥ ታትሞ የቀረ የኳስ ትዝታዎች ናቸው።
ለዛሬ በዚህ የእግር ኳስ ጨዋታ ላይ ከተሰለፉት የያኔዎቹ ወጣት ተጫዋቾች መካከል አንዱን ተጫዋች ለትዝታ ይዘንላችሁ ቀርበናል። ነጋሽ ተክሊት የመጀመሪያዋን የቅጣት ምት ከመረብ ያሳረፈ፣ በጊዜው አድናቆትን ያተረፈ ጠንካራ ተጫዋች ነበር። የዚምባብዌና የኢትዮጵያን የዋንጫ ጨዋታ በዛን ጊዜ ምን ይመስል ነበር? ነጋሽ ያጫውተናል።
የቅጣት ምት ሊመታ ነው። የሚመጣው 15 ቁጥሩ ነው። ሁለተኛው ነው ለዚምባብዌ። መጣ!
የተገኙት ተጫዋቾች መገብረ መድህን ነው፣ ጌታ ሚሊዮን፣ ብዙዎቹ ነበር ከወጣት ቡድን የተገኙ ናቸው። እኔ ቀጥታ ነው ወደ ኢትዮጵያ ሊያው ገባሁት። እነተካበ ደግሞ ከናሽናል ቲም ቀጥታ የገባው ጥሩ ፍቅር ነበረ፣ ጥሩ ቤተሰብ ነበር። እነዛን ውድድን ያበቃልና ልጆቹን ከሙት ጎበዞች ነበሩ።
እንግዲህ የመካከለኛውና ምስራቅ አፍሪካ የመጨረሻው ጨዋታ ላይ መመልሽ የሚወስድ ምክንያቱም ያ ነው። ኢትዮጵያውያን ስፖርት አፍቃሪያን በልብ ውስጥ ተቀርጾ የቀረው ማለት ነው። ከዚምባብዌ ከነበረ ጨዋታ ያደረጋችሁት የመጨረሻው የዋንጫ ጨዋታ እንግዲህ ተጫወታችሁ 1-0 ነበረ ዚምባብዌ ኢትዮጵያን እየመራች የነበረው። ገብረ መድህን ጥቂት ደቂቃ ውስጥ ይቀሩ አስገባ እና 30 ደቂቃ ተጨመረ። 30 ደቂቃ ውስጥ 1-1 ቆያችሁ። ከዛ ያው የሄሊኮሬ ጨዋታ ላይ ተደረሰ ማለት ነው።
ፋይናል ስንደርስ ከዚምባብዌ ጋር እኔ ተጠባባቂ ነው ሰብስቲቱት የነበርኩት። ከእረፍት ከቤት ነው ግን የገባሁት። እዛ አንድ ለባዶ እየተመራን ነበረ። ሲያልቅሰም ኦልሬዲ አልቋል ጨዋታው፣ ህዝቡ ወጥቷል። በኋላ ቴሌቪዥን ላይ ምናምን ስሰማ ጋዜጠኞቹ ነጸጋ ለደብሴ ያው ሰዓቱ አልቋል፣ ኢትዮጵያ ሁለተኛ ሆናለች፣ እንደዛ እንደዛ ሲል ነው ግቡ የተገኘው። አልቆ ነበር ጨዋታው። እዛ ቦይንግ ላይ ኳስ መጣ፣ ሙላሉ ኮርሰ ነበር ገብረ መድህን ከሁሉም በላይ በመዝለብ ጥሩ ባሉ በጭንቅላት ጎል አስቆጠራል። ያልተጠበቀ ነው። እዛ ግማሽ ሰዓት ተጨመረ። በግማሽ ሰዓቱ ጎል ሊገኝ አልቻለም፣ በሁለታችን በኩል ማለት ነው። ከዛ በኋላ ግን የእኛ ብቻ ነበረ። በመጨረሻ ላይ
ኃይል ያገኛቸው ማለት ነው።
የአዲስ አበባ የኢትዮጵያ ህዝብ በሞቲፎዞ ሳ ጊዜ ፔናልቲ ላይ ደረስን ማለት ነው። ሀገር ውስጥ ስትጫወት ብዙ ሺህ ሰው ያለበት ፔናልቲ ለመምጣት ትንሽ ክብደት አለው። ግን ያኔ ሞክቱም አለ በድሮ ምን ላይ ስታለ ያው ምርጫ አለ አንደኛ እንደመጣ ነው ያቤታው ተባረ እኔ አንደኛ ወጣው
ተማም ነው በኋላ ማለት ማሰልጣኝ ከምንድነው በጣም ነበር
አሁን ደዛ ከሆነ ተማምኝ ነው ተረሳው እኔ ሆራውት ሁለተኛ ወጣው አማኒል ነበር አማኒል ወጣት ነው ያን የመጀመሪያው ጨዋታው እኛ ከዛ በፊት ተጫውተናል ሶቪየት ሄደናል አማኒል ሶቪየት አለ ሄደከኝ ነገር በኋላ ነው ኢትዮጵያ ቢራው እንደተጀመረው ስለዚህ እሱ ሲሄድ ምናልባት ወጣት ነውና እንትን እንዳይሆን ብዬ ሰጋው
እንዳይፈራና እንዳይሰጋ
ምናልባት አጋጣሚ እንትን እንዳይሆን ከኔ የሚበልጥ ጥሩ ግብር ማስወጣ ከዛ ቀጥሎ ግብር በደን አስቆጠረ ከዛ ቀጥሎ መንግስቱ ሴን ነው የመጣ
የመጀመሪያ መሆንህም ነው የሚያሰጋው በስታት ኖሮ ምንድነስማት ይችላል አሁን መቼም
አሁን ግብሩ ተቆጥረዋልና ግን ሴት በቃ እምስታሪ መሰለኝ ግን እዛ ሜዳ ላይ እንትኑ ፔናልቲ መምጫው ብዙ ጊዜ ተጫዋች እዛ ኳስ አልቦ ስለሚመጣ ቦታው ጎርጉዷል ሳስቀምጠው ኳሱ ወረድ ይላል ሁለተኛ ሳስቀምጠው ሁለተኛ ወረድ ይላል ሶስተኛ ሳስቀምጠው ምላለ በልቤ እንትን አለ በትግርኛ ነው አሁን አርጋውበት ከተስተተን ይላል አይውል አርጋውበት ሊስታት ነው ወይ አርኩ ወራ ኳስ አስቀምጬ ፈራ እንጂ የተደረደርኩ ይያለው አይውት እንቅስቃሴው እንደዚህ ይያ አይውት ኳሱንና ያየው በረኛው ሲንቀሳቀስ አይው ኦ ተመስገን ይ
መጣህ ከፋይ ስለማጣት ተሳ
አው ከሬ በፊት ደሞ ዚምባብዌ ሄዶ ተከራጅ ነው ይሄ ደግሞ ትልቅ እንትን ነው በዛን ጊዜ
አሁን በምሳሌ እንደምትገኝ
አሁን አሰልጣኞች አሰልጣኝ ኢንስትራክተር ነው
በኤርትራ
አዎ ኤርትራ ብሔራዊ ቡድን አሰልጣኝ ነበርኩ አሁን ደግሞ የአሰልጣኞች አሰልጣኝ
ኤርትራ ያሉ ወጣቶች ምን ያህል ነው የኳስ ፍቅራቸው ወይም የእግር ኳስ ፍቅራቸው
እንደ ባህል ወይም አስመራ የእግር ኳስ ጨዋታንና የብስክሌት ውድድር እንደ ባህል ነው የትም ሰፈር የትም ቦታ እግር ኳስ አለ። ስለዚህ በጠቅላላ ይደርሳል እግር ኳስ ይጫወታል። ሴትም ወንድ ትልልቆቹም የጤና ቡድን አላቸው። U16-17 ምናምን ያሉት
የመወዳደር እድሉን አግኝተዋል። ወጥተው ከአፍሪካ ሀገሮች ጋር ወይም ከሌሎች ሀገሮች ጋር የወጣቶቹም ማለት
ነው። ዋናው ብሔራዊ ቡድን አሁ ብዙ ጊዜ እንወጣለን። ያው ውጤቱ አልተሳካ ለወደፊት ስታካል እያስባለ ወጣት ቡድን ግን 2009 ሱዳን ላይ የተደረገው ሁለተኛ ሆነናል። አስመራ ላይ የተደረገው የኤርትራ ስለሆነ የሴካፋ ከ25 በታች ያው ሁለተኛ ሆነናል ማለት ነው። አፍሪካን ካፕ ኳሊፊኬሽን እንሳተፋለን ግን ውጤቱ ሊያምር አልቻለም።
የመጨረሻ ጥያቄ የምንጠይቀው የሀገር ውስጥ የኳስ አድናቂው የውጭውን ማድነቅ ላይ አሁን ብዙ ትኩረታቸው የውጭ እግር ኳሶች ላይ ነው። ይሄ የተመልካች ይሄ አድናቂ ተመልሶ ወደ እግር ኳሱ እንዲመጣ ምክንያቱም ያለ ሞራል ተጫዋቹን ብዙ አይሄድም እና ምን ቢደረግ የተሻለ ነው ትላለህ?
ሚዲያ መጠንከር አለበት ብዬ አስባለሁ። ዋናው ነገሩ ሚዲያ ነው። ምናልባት አሁን ሰው ዩቲዩብ ላይ የሚያየው ፐርፎርማንስ እና አገር ውስጥ ስትሆን የምታየው ሊፈለስ ስላለው ላይሲብ ይችላል። ግን ሚዲያ ካለ እኛ እኮ እንደዚህ ስሚያገኝ ነው ቶፕ ሆነ ወይ ምናምን አይደለም ሚዲያ ነው። አሁን ብዙ ሰው ነገር ሰቴት አዎ አስታውሳለሁ ያ ጋዜጠኛ ይላሉ ደንሴ ዳምጤና ያ ጋዜጠኛ በሬዲዮ ሲጮህ የሚያስተላልፈው ህዝቡ ልክ ሜዳ ላይ እንደሚያዩ ነው የሚሆነው። የትና የት እያለ ኳሱ ልትንሽ ለትኬት ለትኬት ወጣ ነው እንቅስቃሴው ብዙ ሳይሆን እያታለሉ ህዝቡን እንዲጨነቅና አሁን ሚዲያ ይሄን ይፈጥራል። የሚዲያ ጥንካሬ ካለው ሁሌ ሁሉም ነገር ይሳካል ያስባል።
እሺ በጣም ነው ማመሰግናለሁ።
አሁን ዳኙ ሊመታ ነው በዚምባብዌ ላይ ዳኙ
ዳኙ ዳኙ እንዲህ አርጎ ገላግሎናል። በ1979 ዓመተ ምህረት መስታወት በነገርሽ ላይ ይሄንን ታሪክ እንደገና በ2005 የኢትዮጵያ ብሔራዊ ቡድን ከኬንያ ጋር ለመጨረሻ ሲጫወት ደግሞታል።
በጣም ደስ ይላል። እንግዲህ ጥሩ ትዝታ ነው። አሁን እንሰራበታቸው የዛሬ ጋቢና ቪኦኤ ዝግጅቶቻችን በዚሁ ተጠናቀዋል።
ፌስቡክ አት ቪኦኤ አማሪክ ላይ ልታገኙን ትችላላችሁ። እናስተናግዳችሁ ያመሸነው ሄኖክ ሰማግዘርና
እኔም መስታወት አራጋው ነበር።
መልካም ምሽት።
መልካም ምሽት።